ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ ወድማችቻችን። ዛሬ ሰኞ መጋቢት 18 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ መጋቢት 18 ቀን 1210 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
ግፍ በሀገር ሲሞላም እርስ በርስ ያባላ በሚል ርዕስ ከዝግጅት ክፍላችን የቀረበው ጽሑፍ ተዜናው ተከትሎ ይቀርባል። ከዚያም ትግል በዓላማ እንጂ በብሶት ብቻ ዳር አይደርስም በሚል ርዕስ ከአመረ ልሳን ዘነበ በቀለ የቀረበውን ጽሑፍ እናሰማለን። በመጨረሻም አሸጋጋሪ ኮሎኔሎች በሚል ርዕስ ከሐማቱማ የቀረበውን ጽሑፍ ክፍል 1ና 2ን አሰምተን የመጀመሪያው ክፍል ዝግጅታችን ይተናቀቃል። አሁን ወደ ዜናው።
በኦሮሞ በኮኔሉ ጭምር የሚመራ ከባድ ወታደራዊ ስልጠና እየተሰጠ መሆኑ ታወቀ። ኦህዴድ መጠነ ሰፊ የጦርነት ዝግጅት እያደረገ መሆኑ ተነግሯል። ከዚህ ጋር ተያይዞ በመከላከያ ውስጥ የነበሩና ወታደራዊ ጥበብ አላቸው የተባሉ የኦሮሞ ተወላጆች እየተመለመሉ የኦሮሞ ልዩ ኃይልን እንዲቀላቀሉ እየተደረገ ነው። በዚህም የኦሮሞ ልዩ ኃይል ሰራዊት የመካናይዝድ መሳሪያ ስልጠናው በአዋሽ 40 እና በጊኒር እየተሰጠ መሆኑ ታውቋል። በጊኒር የሚገኘው ጊዜያዊ ወታደራዊ ማሰልጠኛ የሚመራው ኮሎኔል አበበ ገረሱ ሲሆን የአዋሽ 40ውን ደግሞ የአዋሽ 40 ጦር ትምህርት ቤት አዛዥ ብርጋዴር ጄኔራል ተመስገን አቦሴ አማካኝነት ስልጠናው እየተሰጠ እንደሆነ ተጠቁሟል። ስልጣናው ነባሩን የመከላከያ ሥራዊት ተመላሽ አባላት የኦነግ ወታደር የነበሩና የኦሮሞ ተወላጅ ሆነው ከመከላከያ የተመለሱ መሆናቸውን ለማወቅ ችለናል። እንደዚህ አጣብቂኝ ወቅት የባዕድን ካድሮች የአማራ ልዩ ኃይልና የአማራ ፋኖን ለማጋጨት ሴራ እየተነሰሱ መሆኑ ተገለጸ። የኦዴድ ክንፍ የሆኑ የባዕድን አመራሮች በልዩ ኃይሎችና በፋኖች መካከል ግጭት ለማስነሳት ከላይ እስከ ወረዳ ድረስ በመውረድ ሴራ እየተነሰሱ ይገኛሉ ሲሉ የአማራ ልዩ ኃይል አባላት ተናግረዋል። መለላከን እንደ ጀብድ በመውሰድ የአማራን ህዝብ በመርሳት የኦዴድ ክንፍ የሆኑ የባዕድን ካድሮች በአንድ አካባቢ የሚኖሩ ወንድማማቾችን ለመለያየት ብሎም እርስ በርሳቸው እንዲገዳደሉ ለማድረግ ደፋ ቀና እያለ ይገኛል። ከዚህ በፊት ልዩ ኃይሎችንና ፋኖችን ለመለያየት በተቀናጀ መልኩ ከፍተኛ ስራ ሲሰራ የቆየ ቢሆንም በተደጋጋሚ ሲያረው ከሽፎበት ሳይሳካለት የቀረው የኦዲድ ተላላኪ በአዲን አሁንም አደገኛ የሆነ ሲራ እየሸረበ ነው። ሀገራችን የህልውና አደጋ ውስጥ በገባችበት ወቅት የአማራ ልዩ ኃይልና የአማራ ፋኖ ከሀገር መከላከያ ሰራዊቱ ጋር እኩል በመሰለፍ ከፍተኛ መስዋዕትነት በመክፈል ከፍተኛ ድል ማስመዝገቡ ይታወሳል። ነገር ግን በተቃራኒው የኦዲድ ክንፍ የሆኑ የበአዲን ካድሮች ፋኖን በተደጋጋሚ ጥላሸት በመቀባት ከወንድሞቹ ለመለየት ከፍተኛ ስራ ሲሰሩ ቆይተዋል። በመጨረሻም የአማራ ልዩ ኃይልና የአማራ ፋኖን መለየት ስለማይቻል እነዚህ የባዕድን ካድሮች ከዚህ እኩይ ተግባራቸው እንዲታቀቡ ሲሉ የልዩ ኃይል አባላቶች ጠንከር ያለ መልእክታቸውን አስተላልፈዋል። ወሎ ኮምበልቻ በ53 ሄክታር መሬት ላይ ሊገነባ የነበረው ደረቅ ወደብ በጀት ወደ ጅማ መዛወሩ ተነገረ። የኮምበልቻ ደረቅ ወደብ ዲዛይኑ ያለቀው በ2009 ዓመተ ምህረት ሲሆን እስካሁን ምንም አይነት ስራ እንዳልተጀመረ ተገልጿል። ፕሮጀክቱ ከኮምበልቻ ተሰርዞ ወደ ጅማ የተወሰደው ብዙ ወጪ ጠይቋል በሚል የማያሳምን ዘረኝነት ምክንያት ነው ተብሏል። በጉዳዩ ላይ ያካባቢው ቁጥረኛ ካድሮችም ምንም ሳይሉ ጸጥ አልፈዋል። የመሬት ካሳ በዛ ከተባለም አማራጭ አቅርቦ ሰበብ አልባ ማድረግ ሲገባ ሂደቱን በዝምታ ማለፍ ተገቢ አልነበረም በማለት ህብረተሰቡ ቅሬታውን እያሰማ ይገኛል። እንደ ቅሬታ አቅራቢዎቹ ገለጻ አሁንም ጥያቄውን አደባይቶ ተደጋጋሚነት ያለው ጥያቄ ማቅረብ ይገባል። ዝም ካልክ ያካባቢው አለመልማት ተመችቷል ማለት ነው። አገዛዙ የአዋሽ ኮምበልቻ ሐራ ገበያ የባቡር ፕሮጀክትንም አደበሰሶ ለማለፍ እየሞከረ ስለሆነ እያንዳንዳችን ለተቃውሞ እጃችንን መዘርጋት ይገባናል የሚል መልእክት አስተላልፈዋል። የኦዴድ ታጣቂዎች ሸዋ ደራ ጉንደ መስቀል ጥቃት መፈጸማቸው ተነገረ። ትላንት ለሊት ደራ ራቾ ከፍተኛ ቁጥር ያላቸው ታጣቂዎች የአማራዎችን ቤት እየመረጡ ሲያቃጥሉ አድረዋል። እነዚህ ኃይሎች ቤቶችን ሲያቃጥሉ አድረው አሁን ላይ ወደ ሮብ ገበያ መግባታቸው ታውቋል። ታጣቂዎቹ ቁጥራቸው በውል ባይታወቅም ሰዎቹን አግተው መውሰዳቸው ተገልጿል። ይህ በእንዲህ እንዳለ እስካሁን በአገዛዙ በኩል የተደረገ የመከላከል ስራ እንደሌለና ምንም አይነት ህገ መንግስታዊ መብት የሚከበርበት ሁኔታ ስለሌለ ህብረተሰቡ የራሱን መብት በራሱ እንዲያከብር ሲሉ የአካባቢው የሀገር ሽማግሌዎቹ መልእክታቸውን አስተላልፈዋል። በደቡብ ኦሞ ዞን ብቻ የሚገኙ 337,922 ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው ተነገረ። የደቡብ ኦሞ ዞን ዳሰነች ወረዳና ሌሎች አካባቢዎች የሚገኙ ነዋሪዎቹ ለከፋ ችግር ተዳርገዋል። በአካባቢው ድንገተኛ ዝናብ የጣለ ቢሆንም ድንገተኛው ዝናብ የበርካታ ከብቶችን ህይወት ቀጥፏል። መንግስት የረሳው የኦሞ አካባቢ ህዝብ የኦሞ ወንዝ ተፈጥሯዊ ፍሰቱን ተከትሎ ኦሞ ሽሽ በሚል አስተራረስ ዘዴ የወንዙን ዳርቻ ተከትለው የተለያዩ አዝርቶችን በመከተል ህይወታቸውን የሚገፉ ዜጎች ወንዙ በድንገት ሞልቶ ባስከተለው መጥለቅለቅ ሳቢያ አንድ ሙሉ መንደር በውሃ ሰውጦ የቀረባቸው ተፈናቃይ ዜጎች የሰፈሩበት ጊዜያዊ ጣቢያ ላይ መኪና ግማሽ ድረስ በውሃ የሚያዘፍቀው እና ዙሪያውን በውሃ ሙላት ደሴት የሰረው ስርምሪት ቀበሌ የነፍስ አድን ጥሪ ቢደረግም ምንም አይነት ደረስኩላችሁ የሚል አካል እንደሌለ ገልጸዋል። በዞኑ ከሚገኙ ወረዳዎች መካከል በድርቅ ያልተጠቀው በጣም ትንሽ ቦታ ሲሆን እስካሁን እነዚህ አካባቢዎች እርዳታ በማጣት ለሞት ለበሽታና ለስደት ተዳርገዋል። በዞኑ የሚኖሩ ዜጎቻችን አብዛኛው ትኩረት ስላልተሰጣቸው ከደረሰባቸው ችግር ለማገገም ይገባኛል የሚል ሁሉ ከፍተኛ ርብርብ ማድረግ እንደሚገባ አሳስበዋል። ይህ በእንዲህ እንዳለ በተለያዩ የሀገሪቱ አካባቢዎች በርካታ ሰዎች በጦርነቱ ምክንያት እርዳታ ጠባቂ መሆናቸው የሚዘነጋ አይደለም። የዕለቱ ዜና በዚህ አበቃ። We'll be right back.
የሰኞ መጋቢት 18 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ግፍ ባገር ሲሞላ እርስ በርስ ያባላ መላ ኢትዮጵያን እንደ ምስራቅ ወለጋ የደም የግፍ አገር ለማድረግ ሲጥሩ ብዙ ዓመት ሆናቸው እነዚህ የኦሮሞ ጠባብ ጉዶች ግፋቸው ኦሮሞውንም አልተወ ስንል እንደቆየነውም መልሶ ወያኔን በላያችን ላይ በአሜሪካ ትዕዛዝ ሊጭንብን እርምጃዎቹን እየወሰደ ነው። ቡፋው ጌታቸው ረዳን በትግራይ ህዝብ ላይ ሾመውታል። ኦሮሞው ላይ ኮሎኔሉም ሽመልስም አዳነችም ይጨፍሩበታል። ለአማራ ደግሞ የክህደት ቁንጮዎች ተሰይመውለታል። አፋር፣ ጌዲዮ፣ ጉራጌ፣ ሲዳማ ወዘተ ከግፍ ያመለጠ የለም። ኮሎኔሉ የሰው ስጋ እየበላ ያዞምባውን ማንባት ስራዬ ነው ጠቅሞኛል ብሎም ተያይዞታል። ካህንን በፖሊሱ በጥፊ ካስመታ በኋላ አሁን ደግሞ ቄስን በድንጋይ አስወግሮ አስገድሏል። ግፉ ቀጣይ ነው። ዛሬም ይህን እባብ ኮሎኔልና አገዛዙን የሚደግፉ ካሉ ያው የለየላቸው ጠባብ ዘረኞችና ከርሳደር አድርባዎች ብቻ መሆን አለባቸው። የወልቂጤ ህዝብ ላነጋግራችሁ መጣው ያለውን ኮሎኔል አሳፍሮ ሸኝቶታል። በዚህም በዚያም ተቃውሞ አለ ባለው ጥላቻ ልክ ባይሆንም ለራበው ጅብ ያችውል ጠባቂ አልባህያ ብሎ አያሳዩም እንደተባለው ቢሆንም አገርን ከማጥፋታቸው በፊት ሊደርስባቸው የሚገባ ተቃውሞና ቅጣት መነገሩ የሚከፋ አይደለም። በዓለም ዙሪያ ስናይም የህዝብ ተቃውሞ ፍንዳታዎች በበቂ ይታዩናል። የእስራኤሉ የቀኝ ክንፍ መሪ የሙስና ክሱን ለማስወገድና ለመሬት ዝርፊያ የሚበጀውን ህግ ለማውጣት የአገሩን ህግ ቀይራለሁ ብሎ ቢነሳ በቀን በማታ ብዙ ሺህ ህዝብ በቤቱ ላይ ሳይቀር እየተሰለፈበት ጭንቅ ከቶታል። የፈረንሳይ የከበርቲዎች ፕሬዝዳንት እንዲሁ የጡረታ መውጫ እድሜውን በዘፈቀደ በመጨመሩ ፈረንሳይ በህዝብ ተቃውሞ በመናጥ ላይ ነች። ሰላማዊ ሰልፍና ስራ ማቆም አድማ ገዢዎችን እያስጨነቀ ነው። ጭቆናን በትዕግስት መቀበል፣ ግፍን በዝምታ በዋይ ዋይታ ማስተናገድ መቼም ለህዝብ የሚበጅም የሚመከርም አማራጭ አይደለም። ወያኔ ስልጣን ይዞ ሰላማዊ ትግል ብቻ ብሎ ሲያደናግር ዱላ ወይስ መላ ብለው የደገፉት ከንቶች የህዝብን ትግል አደናግረው ለወያኔ ጠቅመውታል። ለአንዲት ቀንም ሰላማዊ ትግል ሲያካሂዱ ያውም ሳናይ ኤፍሬም ይስሐቅ፣ ኃይሌ ገብረስላሴ፣ አስታራቂ አማላጅ ብለው ከወደ ቀኝ የተፈለፈሉት ሁሉ ሚናቸው በተጨባጭ ኢትዮጵያን የሚጎዳ ሆኖ በተደጋጋሚ ተጋልጧል። በአማራው ስም ልዩ ልዩ ጸረ አማራ ቡድኖችና የፖለቲካ ደላላዎች የሚያደርሱትና ሊያመጡም የሚፈልጉትን ጉዳት የዘነጋን ወይም የምንረሳ መሆን የለብንም። ዛሬ ኮሎኔሉና አገዛዙ በግልጽ ተጋልጠዋል። የዘረኛ ስርዓት አብዛኛው ህዝብም ጠልቶታል። ሁኔታውን የሚመጥን የትግል ስልት እውን መሆኑ የሚጠበቅ ነው። ታጋይ ኃይሎች ለአገዛዙ የክፍፍል ሴራ ሳይቸነፉ አንድነታቸውን ማጠንከር አለባቸው። በደም ያስመለሱትን መሬት ለወያኔ ሊመልስ የሰማዕትን ደም ረግጦ ለወያኔ ሊጠቅም ወስኖ ይገኛልና አንድነትን አጠንክሮ መገኘት ግዴታ ነው። ይህ በተለይ ለፋኖች የሚተላለፍ መልእክት መሆኑ ግልጽ ነው። ታጋዩ አድርባዎችን ትላንት ሲከዱን ያወቅናቸውን ልክስክሶች እንደገና ጆሮ ሊሰጥና እንምራ ሲሉ እሺ ሊል አይገባም። ከድቢያው ሊያነሳቸውም ፊት ማሳየት የለበትም። አገዛዙንና ወያኔን ለመታገል በጎራው ዘው ያሉትን ወይም ሊሉ ቋምጠው ያሉትን የለየላቸው ከሃዲዎች ቅንጣትም ማስጠጋት የለበትም። እዚያው በዲያብሎስ ጠበላቸው ተቃቅፈውና ከህዝብ ርቀው ይቀመጡ። ታማኝነት የላቸው የህዝብ አሰናካይ ሙጀሌዎች ናቸው። ይህ ግልጽ ከሆነ አገዛዙ በህዝብ ላይ ወይም ጸረ ህዝብ እርምጃዎችን ሊወስድ ሲነሳ በዝምታ መቀበል ሳይሆን በትግል ማደናቀፍ ያስፈልጋል። የሥራ ማቆም አድማ አሁንም አይነታ የህዝብ መሳሪያ ነው። ካልንማ ክብሪትም መሳሪያ ነው። በእስራኤልም በፈረንሳይም እየታየ እንዳለው ቤት በሰው ላይ አፍራሾቹን ማገድ ማራወጥ ማባረርም ይቻላል። የአገዛዙ መሳሪያ ደንበኛ ባለቤት ህዝብ መሆኑንም መርሳት አይገባም። አንድነትን አጠንክሮ በግልም በቡድንም አገዛዙን መሻጠር ማዋከብ ማደናቀፍና ማስጨነቅ ይቻላል። እንደ ወያኔው ማች መሪ ይህን ቀን ተሌት የሚደነፋ ኮሎኔል ሆነ ጭፍሮቹ ፈሪዎች ናቸው። ህዝብ አምሮ ከተነሰባቸው ይፍረከረካሉ፣ እርስ በርስም ይባላሉ። አስፈላጊው ራስ ደፍቶ ምለላ ሳይሆን አንገት ቀና ቀበቶ ጠበቅ ታሪክ ተቀስ አርጎ በአገዛዙ ላይ በየፈርጁ መነሳትና ጥቃት ማድረስ ነው። ለሰለባ የመጣ ልብስ ቢጥሉለት አይመለስ ነው። አገርና አገዛዝ አንድ አይደሉም። ኢትዮጵያ ለዘረኞቹ ሁሌም ትጎረብጣለች። ሊከፋፍሏት ሊያጠፏት ወስነው የመጡ ናቸውና እነሱን በሁለገብ ትግል ካላስወገድ ኢትዮጵያ ከጥፋት አትድንም። የባዕድ መሳሪያ የረሃብ የስቃይ አገር እንደሆነች ትቀጥላለች። የአገር ንብረትና የአገዛዙ ሀብት አንድ አይደሉም። አገዛዙን የሚያዳክም እርምጃ መውሰድ አገርን ይጠቅማል እንጂ አይጎዳም። እዚህ ላይ መደናገርን አጥፎ መገኘት አገርን ይጎዳል። አድማና ተቃውሞ ይጠናከር። በጋራ ትግል ዘረኞችን እናቸንፍ። ጤፍ እንኳ ባቅሟ ጤፍ እንኳ ባቅሟ ትንሿ የእህል ዘር አይን እንኳ ብትገባ የማትቆረቆር ድንገት ጠብ ብትል የማትገኝ ከምድር ቁልቁል አሾልቃ በንቀት እያየች በድሃው ወገኔ ከት ብላ ሳቀች እጅጉን አሾፈች። አሹቅህን አውልቅ ሽምብራህን ቆርጥም ባቄላህን ጠርጥር በቆሎህን ከርትም። እኔን ካሁን ወዲያ እንኳን ልትበላኝ ድንገት በመንገድ ላይ ባይንህም አታይ እያለች አፌዘች በወገኔ ሳቀች በወገኔ አሾፈች። አረም እንዳይውጣት ወፎች እንዳይለቅሟት ካቡን ዙሪያ ክቦ ከብቶች እንዳይበሏት አጭዶና ከምሮ በሬዎች ለጉሞ ሲወቃ እንዳልዋለ ቀኑን ሙሉ ቆሞ በመንሻ በጥሮ በቁና ለክቶ በሰፌድ አንስሶ በስልቻ ከቶ ነቀዝ እንዳይበላት ብርት እንዳያጠቃት ወቅቶ በጎተራ እንዳላስቀመጣት አንተ አትቀምተኝም ብላ ኮበለለች ጥያራ ተሳፍራ አሜሪካን ገባች። እየተቁለጨለጭክ ባይንህ ብትቀላውጥ መልሰህ መላልሰህ ምራቅህን ብትውጥ እንደማርህ ይቅር ከቶ አንተ አትበላኝም ባንተ አስገብቼ ባንተ ሆድ አላድርም ብላ ጤፍ አፌዘች በወገኔ ሳቀች በወገኔ አሾፈች። ከድሃው ወግነው የቀሩት በሀገር በቄላ በቆሎ ጓያውና አተር ሆኖ አለመታደል ጓያ እግር ሲሰብር አተር ሆድ ሲወጥር እንዲሉ ምክንያት ሳይፈጥር አይጣላም እግዜር ተመስገን ባቄላ ያስተነፍስ ጀመር። የልመና ስንዴ እያለ ልምጥምጥ ሽሩሩ ቢባል አይወጣ ከምጣድ ጉልቻ ዘብ ቢቆም እሳት ቢምቦሎቦል ምጣድ ሽሩሩ ማሰሻ ቢያባበል ብጥስጥስ እያለ ኩርሲያውን ማልችት ከመሰቅሰቂያ ጋር አንስቷን ባጓሮ ከመጣት ሳይወጣ ቀረ ሆኖ እንኩሮ። የጎደለበትን ቀን የጣለውን ሰው
ጤት እንኳን ባቅሟ አይዋት ስትነቀው ከፍ ዝቅ አድርጋ ስትገላምጠው ስታበሻቀጣው ጤት እንኳን ባቅሟ ኑሮ ውድነት የተነሳ ጤፍ መብላት እንደ ሰማይ ለራቃቸው ወገኖቼ ማስታወሻ ሆነልኝ። አስራዲው ከፈረንሳይ ሐምሌ 17 ቀን 2007 ዓመተ ምህረት
አርማጭቻችን በማስከተል ካምረል ሳንዘን በበቀለ የቀረበ ጽሑፍ እናሰማለን።
ትግል በአላማንጂ በብሶት ብቻ ዳራይደርስም ኢትዮጵያውያን ለዲሞክራሲ ስንል እድሜያችንን ሙሉ ታግለናል። ወጣቱም ለጋ ህይወቱ እንዳልተቋረጠ ትግል መስዋዕት እየከፈለ ነው። ፍላጎታችንን በአግባብ ካልያዝነው ወቅት እየተበቀ በሚፈለዳ ብሶት ተመርተን የምንፈይደው ምንም ፋይዳ አይኖርም። የኢትዮጵያ ጣራቶች ግልጽ የሆነ ዓላማ ይዘው ነው የተነሱት። ኢትዮጵያውያን ግን ዛሬም ነገም ተመሳሳይ ጩኸት ከመስማት አላለፍንም። ችግሩ ምንድነው? ችግሩ ጥርት ያለ ዓላማ ይዞ በቁርጠኝነት አለመነሳት ነው። የኢትዮጵያውያን ትግል በግለሰቦች ቁጥጥር ስር እየዋለ እንደ ግለሰቡ ፍላጎት እየተሽከረከረ ለዚህ ደርሷል። ባንድ ወቅት ጀግና መስሎ የታየው በሌላ ጊዜ ከጠላት አስታራቂ ሆኖ ባልተፈቀደለት ክህደት መስቀል አሳላሚ ይሆናል። የበርካቶችን ጠባይ ለማየት የተቻለው በትግል ስም በሚደረጉ ስሜታዊ ስብሰባዎች አማካይነት ነው። የብሔረሰብ ትግል ለኢትዮጵያ ሕዝብ የሚሰራ አለመሆኑ በሰላሳ ዓመታት ቆይታ ተረጋግጧል። ዳግም የዘረኝነት ስሜትን መቀስቀስ ከንቱነት ነው። አገሪቱን ያቆመ አርበኛ ደሙን ያፈሰሰ ልቡ የነደደ ባርበኝነት ታጥቆ ጠላት ያስወገደ ገናናው ክብራችን ሰንደቅ ዓላማችን ያኮራሻል አርበኝነታችን ብሎ ዘምሮ እንጂ የዘራታ ሞደልቆ በቋንቋ ተሰባስቦ አይደለም። ለዚህም ነው ብሉ መሪ አጼ ምኒልክ አመልክን በጉያ ስንቅህን ባህያ ይዘህ ድረስ ብለው ያወጁት። የትግል መስመራችንን አጥልተን ደመጓዝ ቅንነት ያስፈልገናል። ቅንነቱ ደግሞ ምንም ጊዜ ያለው በሰፊው ህዝብ ዘንድ ነው። ሸር የሚሸረበው በጥቂቶች መሆኑ ተደጋግሞ ተረጋግጧል። የችግሩን አንገብጋቢነት በመረዳት ጊዜያዊ መፍትሄ ለማስገኘት እንችላለን ብለው ያታለሉንን አንረሳቸውም። የሚያስገርመው አሁንም አንዳንዶች ንስሐ ሳይገቡ ተቆርቋሪ ለመምሰል ሲሞክሩ ማየታችን ነው። ኢትዮጵያውያን በሊንታ የተያዝን መሆናችን ተጠንቶ ያለቀ ጉዳይ ነው። እውነቱን ተናግረን ከመጣላት ዋሽተን ወዳጅ ብንሆን የምንመርጥነን። በሁሉም መለኪያ የወዳጅነትንና የጠላትነትን ሚና በቅጡ መተርጎም የተቸገርን ስለመሆናችን ከርሞት እጃ ህይወታችን ምስክር ነው። ስለዚህም ብዙ አሰራራችን መለወጥ አለበት። በአንድ በኩል የዘር ካባ ለብሶ በሌላ በኩል የኢትዮጵያዊነትን አርማ አንግቦ መታየት ምን ማለት ነው? ትግሉ የሚጠይቀው በኢትዮጵያዊነት ቆርጦ መነሳት ነው። ኢትዮጵያ አትፈርስምን መሪ መፈክር ማድረግ ያስፈልጋል። እንደ አባቶቻችን የሁላችንንም ነጻነት ማወጅ እንጂ የተናጠል ድል ፋይዳ አይኖረውም። ያ ሊሆን ቢችልም አኖሮ ወያኔ በአሁኑ ሰዓት የቃዠለትን ክልል አድርጅቶ በታየ ነበር። 40 ዓመት ሙሉ የትግራይ ህዝብ ወያኔ የሚባል አጋንንት ያደረሰበትን መከራ አይቶታል። ዳግም በወያኔ ስርዓት ይኖራል ብሎ አያምንም። የኦሮሞም ህዝብ በኦፒዲዮና ኦነግ የትም ሊደርስ እንደማይችል እየገባው መጥቷል። ሰፊው የኦሮሞ ህዝብ ከአማራ ወገኑ ጋር አብሮ ሲደበደብ ኢትዮጵያዊነቱ ኦርቶዶክሳዊነቱ አጥብቆ ይዞ ነው። ጋሞው፣ ጉራጌው፣ አኝዋኩ፣ ሶማሌው፣ አፋሩ፣ ወላይታው፣ ሀዲያው፣ ከምባታው ታፍኖ በመያዙ አንገቱን ቢደፋም ቴዲ አፍሮ እንዳለው አንገቱን ቀና የሚያደርግበት ወቅት ሩቅ አይሆንም። ኢትዮጵያዊ ሆኖ ለሃይማኖቱና ለነጻነቱ ለሀገሩና ለወገኑ ክብር የማይቆረቆር አይኖርም። የትግራይ ህዝብ በወያኔ ወንጀል የኦሮሞ ህዝብም እነ ኦነግናው ቪዲዮ በፈጸሙት ተጠያቂ ሊሆን አይችልም። ኢትዮጵያዊው እርስ በርስ ተካሶ አንድነቱን እንዲያጣ 40 አመታት በላይ ከውጭ ጠላት ጋር የተዶለተ በመሆኑና አማራው ያልተበቀው በመፈጸሙ ጥቃቱን ለመቋቋም ለጊዜው አልቻለም። ይህንን መቋቋም የሚቻለው ልክ እንደ አማራው ሌሎችም የክልል ባንዲራቸውን አሽቀንጥረው ጥለው ነባሩን የኢትዮጵያ ሰንደቅ ዓላማ ማውለብለብ ሲችሉና ለሰፊዋ ኢትዮጵያ ድል ከሌሎች ጋር አብሮ መታገልን አማራጭ ሲያደርጉ ብቻ ነው። በበቀል ስሜት ህዝብን መገፋፋት ሳይሆን ከቀሪው ወንድሞቹና እህቶቹ ጋር አብሮ ሆኖ ለሀገሩና ለነጻነቱ እንዲፋለም ምቹ የትግል ሜዳ መፍጠር አማራጭ የሌለው ነው። አማራው ካለፈው መጭበርበር በጸዳ ሁኔታ ራሱ ትግሉን የሚቆጣጠርበት ዘዴ በመፍጠር ቀጥተኛ ተሳታፊ መሆን አለበት። የአማራው ድክመቱ ሰው ማመኑ እንደሆነ የታወቀ ነው። ፊርማና ወረቀት ጠፊ ነው ተቀዳጅ፣ መተማመን ብቻ ይበቃል ለወዳጅ የድሮ ዘፈን ነው። አማራው በኢኮኖሚ ድርጅቶ መገኘት ያስፈልገዋል። ስለዚህም እያንዳንዱ ኢትዮጵያዊ በትግል ላይ የሚገኘውን ፋኖ ለማጠናከር የሚያደርገውን ድጋፍ ለፋኖ ገቢ የሚሆንበትን ሁኔታ በጥንቃቄ ሊያየው ያስፈልጋል። ድል ለኢትዮጵያ ህዝብ።
አሸጋጋሪ ኮሎኔሎች አደናጋሪ ሹም ሁሉን የሳቱ ዜጎች ብላንድ የኮሎኔሉ ሽግግርና መዘዙ የኢትዮጵያ ህዝብ ስለጨካኝና አውሬ ገዢዎች ማንነትና ጠባይ አስተማሪ ወይም ነጋሪ የሚፈልግ አይደለም። ከነሱ ሌላ ያወቀው መሪ የለምና ለዚህም ነው የካቲት 66 አብዮትን ሲያካሂድ ለአብዮቱ ሞግዚት አያስፈልገውም በሚል ጊዜያዊ ህዝባዊ መንግስት ይቋቋም በሚል ትግሉን ያፋፋመው። ይህንን አቋም ኢህአፓ ከህዝብ ጋር ይዞ ሲነሳ የነበረው ሁኔታ ዛሬ ገኖ እንደሚታይ መሆኑ የሚዘነጋ ወይም አዲሱ ሹምና ጓደኞቹ ሊሸፋፍኑት እንደሚሞክሩት የሚደናገር አይደለም። በየካቲት የነበሩ ልዩ ልዩ ኃይሎች በጋራ መክረውና መፍትሄ ፈልገው ደርጎችንም ይዞ ሁሉን አቀፍ የሽግግር ሂደት እውን እንዲሆን የነበረውን ህዝባዊ አቋም ኮሎኔል መንግስቱና መኢሶን ተቃውመው አንድም ጊዜያዊ ወታደራዊ መንግስት ይኖር ሲሉ የዛሬን ኢህአዴግ ተጠናክሮ ይከተልና ምርጫ ያስተውሏል። መይሶን ደግሞ በጊዜው ዋናው የደርግ ደጋፊና ውዥንብር አስፋፊ በመሆኑ ለነቃ ለተደራጀና ለታጠቀ ትግል የሚል አጓጉል መፈክርን አሰምቶ ለኮሎኔሉ ጸረ ህዝብ አቋም መደበቂያ ሰጠው። የኮሎኔል መንግስቱ ሽግግር ወዴት እንደወሰደን ያየነውና ፋሽስትነትም ተፈኖብን የኖርነው ግፍ ነው። ኢትያዊ የሽግግር መንግስትን አስፈላጊነት ደርጉና አድርባይ ምሁሮቹ ሲቃወሙ ያቀረቡት ምክንያት አገሪቷ ትከፋፈላለች፣ አድሃሪዎች አብዮቱን ይቀለብሱታል የሚል እንደነበር ያልረሳን ሲሆን በጥያቄው ላይ ግንዛቤው ዜሮ የሆነ አዲሱ ሹም እንዳለው ወጪ ያበዛብናል የሚለውን የተከተ አልነበረም። ዛሬም የህዝብን ድምጽና ፍላጎት ማክበር ስህተትና አገራችንን ለአደጋ የሚያጋልጥ ነው ሊሉን የተነሱት ተደማሪዎች ሁሉ በመጥቁ የነበረውን የጭቆና ፍርሃትና የአንድ ቡድንና ሰው አምባገነንነት ማቀንቀን ላይ እንዳሉ ሊገባቸው ገና አልተቻላቸውም። አዲሱ ሹም የሽግግር መንግስት ጥያቄ ለምን እንደሚነሳ መረዳት ያቃተው በመሆኑ ይህን ማስረዳት የግድ ይሆንብናል። የሀገራችን ውስብስብ የፖለቲካ ችግሮች የሁሉንም የጋራ ጥረትና የጋራ መፍትሄ የሚፈልጉ በመሆናቸው በመድረክና በትግል ላይ ያሉ ኃይሎች አንድ ወጥ ወይም በአንድ መርሃ ግብርና ዓላማ ስር ያሉ ባለመሆናቸው የለውጡ ሂደት በሰላም እንዲጠናቀቅ የነበረውን ፍርሃት ድምጥማጥ በጋራ ለማጥፋት ቋሚ ነጻና ገለልተኛ የሆኑ ተቋሞችን ለመመስረት የጋራ መፍትሄን ለማፈንና ለውስን ጊዜም የሀገራችንን ህልውና የሚያስጠብቅ የሽግግር መንግስት ለማቋቋም ወዘተ በሚል ነው የሽግግር ሂደት የሚያሻው። ሂደቱና መንግስት መስረታው አንድ የሆነበት አዲሱ ሹም ያለን ድርጅቶች ቁጥር ብዙ ነው፣ ያለን የካቢኔ ሚኒስትሮች ቁጥር ግን 27 ነው ብሎ ራሱን አስገምቷል። በዚህ አጋላጭ ስህተቱ በመቀጠልም ዴሞክራሲ ሊገድብ ያለውን እቅድ በማጋለጥ ብዙ ናችሁና ተዋህዳችሁ ቁጥራችሁን ቀንሱ ሲል ለአጎብጓቢ ቡድኖች ምክር ሰጥቷል። ህዝብ በፈለገው አይነትና ቁጥር የመደራጀት መብት እንዳለው የተጻረረው አዲሱ ሹም የሽግግር ሂደትና የሹመቱ ቦታ ውስንነትን አያይዞ እኔ ነኝ የማሸጋግራችሁ በሚል የተናገረው ያው የወያኔን ስርዓት ለማስቀጠልና በወያኔ ኢህአዴግ ምርጫ በመናውቀው ሂደት በስልጣን ሊቀጥሉ መወሰናቸውን መርዶ ነግሮናል። ሁሉን ያጣው ተሰብሳቢ ግን የትግላችንን ውጤት ልቀማችሁ ነኝ ሲል በጭብጨባ ተቀብሎ አጅቦታል። ለዲስኩር ከመነሳት በፊት ከዚህ ቀደም በደርግ ጊዜም ሆነ ከዚያም በኋላ ባገለገለው ወያኔ ጊዜ ስለሽግግር የጻፈነውን ሁሉ አንብቦ ግንዛቤ ቢወስድ በተገባ ነበር። ሁሉን አዋቂ ነኝ ብሎ ከመደስኮሩ በፊትም ካስቂኝ ስህተቶች በዳነ ነበር። አዋቂ ነው ከእግዚአብሔር የተሰጠን ነው ለሚሉን ሁሉ ገና ከጠዋቱ ይህ ግለሰብ ለምን በአሜሪካ ተመርጦ ወያኔ ሊያድን ኢህአዴግ ተብየውን ሊያስቀጥርና ለአሜሪካም ጥቅም አስጠባቂ ሆኖ ሊያገለግል መታጨቱን ገና አሜሪካኖቹ መርጠው ሲያሰረጥኑት በእነሱ ቋንቋ ግሩም ሲያደርጉት ጀምሮ ያጋለጥነውና ያስጠነቀቅንበትም ነበር። ብዙዎች ግን ጆሮአቸውም ህሊናቸውም አገራቸውም ላይ ተኝተው ሊሰሙ ሊገነዘቡ አልቻሉም። ተገል የተካሄደውና ያ ሁሉ ደም የፈሰሰው ለጉልቻ ቅየራ ሳይሆን የወያኔ ኢህአዴግ ተብየውን ስርዓት አገዛዝ ለማስወገድ ነው። አልነበረም የሚሉ ከወያኔ ጋር የነበሩትና አሁንም ሊቀጥሉ የሚፈልጉት ብቻ ናቸው። ከአዲሱ ሹም ጎን የተኮለኮሉትና ጫማው ስር የወደቁትን ማፈሪያዎችና የቀድሞ አገዛዝ ወንጀለኞችን ስናይ አዝማሚያው ወዴት የታያዘው አቅጣጫና እቅድ ምን እንደሆነ ግልጽ ይሆንልናል። አማራና ክርስቲያንን በሜንጫ ሲል የነበረውንና መከሰስ የሚገባው ዘረኛ ግለሰብ አዲሱ ሹምና ለማ የሚባለው ጓደኛው አቅፈው ፎቶ መነሳታቸውን ሆነ ለሹመት የሚታጭ ማንነት እንዲሁ በስመ እርቅና መደመር ታይቶ የሚታለፍም ሊሆን አይችልም። አዲሱ ሹም የማሸጋግራችሁ እኔ ነኝ። የምን ሁሉን አቀፍ የሽግግር ሂደት ኢህአዴግ ታድሶ ተጠናክሮ ይቀጥላል ሲልና የካፒታሊዝም ምርጫ የኛ ነው ሲል ማንንም ህዝብ በዚህ ላይ ሳያማክርና ህዝብ ሳይወስን ትግላችንን አደናቅፈው እርስ በርስ እየተፈራረቁብን አስከፊና አዎ ዘረኛም አገዛዛቸውን ሊቀጥሉብን እንደወሰኑ የሚያረጋግጥ ነው። ያለው የግፍ አገዛዝ ቀጥሎ የህዝብ ወገኖችን በጠራራ ፀሐይ እየቀጠፈ ህዝብን እያፈናቀለ አማራውን ከኢትዮጵያዊነት ሊያዛንፍ በቅጥረኞቹ አማካይነት እየሰራ የተገደለ የህዝብ ወገንን ሊቀብሩ በተገኙት ላይ ጥቃት እያደረሰ ያለው የነበረው ጸረ ህዝብ አገዛዝ ከቶም አልተወገደም። የሚያስወግደው ትግል ተደናቅፎ የህዝብ የለውጥና የሽግግር ፍላጎት ታፍኖ የግለሰብ ወይም የቡድን አምባገነንነት ይቀጥል ብሎ መሰየሙ ግን ጸረ ዴሞክራሲነት መሆኑ ከቶም ሊካድ ሊሸፈን የሚችል አይደለም። አዲሱ ሹም ህዝብ አልመረጠውም፣ የኢህአዴግ ሹም ነው። ኢህአዴግ ደግሞ የወያኔ ነው። አንፋዘዝ ወገን። አዲሱ ሹም ያለው የፖለቲካ ተመክሮ እውቀት ደካማ አሊያም ደግሞ ለሽፋን እንዲያመቸው ውሸትን የሚመርጥ መሆኑን በባዕድ አገር ባደረጋቸው ስብሰባዎች ቁልጭ አርጎ አሳይቷል። የሽግግር ሂደት ጥያቄ በኢህአፓና መኢሶን መሃል ልዩነትና ግጭት ፈጥሮ እልቂት አመጣ ሲለንም አድምጠናል። ይህን ውሸት ማቀንቀን ያስፈለገው አንድም የሽግግርን ሂደት አስፈላጊነት መሰረዝን ማጠየቂያ ለመስጠት ሲሆን፣ በሌላ በኩል ደግሞ ኢህአፓን ሹሙ እንደቆየበት ድርጅት እንደወያኔ ለመወንጀል ነው። የህዝብን የሽግግር ማለትም ጊዜያዊ ህዝባዊ መንግስት ጥያቄ አልቀበል ብሎ በህዝብ ላይ የተነሳውና ግድያ ያካሄደው ደርግ ወይም ኮሎኔሉ ነው። መኢሶንና ኢህአፓ በነበሯቸው አቋሞች ተለያይተዋል። ወታደራዊው አገዛዝ ይቀጥል ወይንስ አይቀጥል በሚል ነበር ዋናው ልዩነት። ልዩነቶቻቸውን አቻችለው ለመቀጠልም በውይይት ተስማምተው እንደነበር ይታወቃል። ለነገሩ ዛሬም ቢሆን ያለው ልዩነት ወያኔ ይወገድ አይወገድ በሚል ነው። የመወገዱ ወይም የማስወገጃው መንገድ የሽግግርን ሂደት እውን ማድረግ ነው። ይህ ነው ከአዲሱ ሹምና ጭፍሮቹ ጋር ያለን ልዩነት። የሽግግር ሂደት የሚያጋጨንም የነበረው ያለው ስርዓት አይቀጥልም ስለምንል ነው። በመሆኑም አዲሱ ሹም የነበረውን የጭቆናና የዘረኝነት ስርዓት ተጋግኖ ሊያስቀጥል ሲነሳ የምንቃወመው ለዚህ ነው። ሁሉን አቀፍ ሽግግር የምንለው ይህን መሰረት አድርገን ነው። አዲሱ ሹም የምንለውም አዲስ ስርዓት ገና ስላልመጣና ሰውየውም ሹም እንጂ የለውጥ አምጪ፣ የህዝብ ፍላጎት አክባሪ፣ ህዝባዊ ሂደትን ተከታይ ባለመሆኑ ነው። ከዚህ አልፎ በለየለት ወያኔነትና ጸረ ኢህአፓነት ሜቶንና ይሃፓ የተለያዩት በቸና ሸ ፊደሎች ነው ብሎ አፍን ሞልቶ መናገር ድንቁርናን በይፋ መቀበልና ወያኔነትን ማቀንቀን ነው። ይሃፓ ላባደር ያቸንፋል እና ቸንፋለን ሲል የነበረው ሐሳቡን ለመግለጽ ትክክለኛ ቃል ለመምረጥ እንጂ ሌላ አለመሆኑ የሚታወቅ ሲሆን ወያኔን የማጥላላት ንግግር አዲሱ ሹም መድገሙ የሚያስገርመን አልሆነም። ፋሽስቱን ደርግና ቀጥሎም ዘረኛውን ወያኔ በታገሉና ህይወታቸውን ለሀገርና ለህዝብ በሰጡ ሰማዕት ላይም መቀለድ የሚሰቀጥጥ ወያኔነት ነው። ያፋን በተመለከተ አዲሱ ሹምና ወያኔ በቀጣይነት እየወሰዱ ስላሉት እርምጃዎች በሚቀጥሉት ክፍሎች የምንጠጭ ይሆናል። የሽግግር መንግስት ይመስረት፣ ሁሉን አቀፍ የሽግግር ሂደት ይጀመር፣ ወያኔ ትግላችን ተፋፍሞ ይቀጥል፣ ለህዝባዊ መንግስትና ለዲሞክራሲ የምናደርገው ትግል ገና ግቡን አልመጣም። በጥር ህዝብ ጎራ ኢህአፓ ሊገባ መታሰብም የለበትም። ኢህአፓ ሶስት የጭቆና ስርዓቶችን በጽናት ታግሏል። አንዱን ከሌላው በማነጻጸር አዙሪት ደግሞ የሚገባ አለመሆኑን ደግሞ ደጋግሞ ገልጿል። ጭቆና በህዝብ ላይ አይድረስ፣ ዴሞክራሲ ይረጋገጥ፣ ፍትህ ይስፈን ሲል የተነሳ ድርጅት እንደመሆኑ መጠን ምንም ጭቆና አይኖር ባይ ነው እናም ነው። በመሆኑም አንዳንዶች ዛሬ ባለማወቅም ሆነ በጥቅም የአጼውን ስርዓት ያዳንቁ ቢነሱም የነበረውን የፊውዳልና ኢፍትሃዊ አገዛዝ ለማስወገድ ድርጅቱ አቋም ይዞ ለመታገል መጣሩ ምስረታው በ1964 ዓመተ ምህረት ነበርና የሚጸጽተው አይደለም። የአጼው ስርዓት ሲወድቅና አብዮቱም በኮሎኔሉ ጓደኞች ማጅራት ሲመታ ኢህአፓ በቆራጥነት በኢትዮጵያዊነት ታግሏል። በብሔረሰብ ደረጃና ይዘት ተሰልፎም አገራችንን አልጎዳም። የፋሽስቱን ደርግ መታገል ኢትዮጵያዊ ግዴታ በመሆኑም ሳያወላውል ታግሎታል። የማይካድ ከፍተኛ መስዋዕትነትንም ከፍሏል። ወያኔም በአሜሪካና አረቦች ድጋፍ ለስልጣን ሲበቃና ጊዜ ሲሰጠው ለልጃችን መለስ ብለው አዛውንቶች ሳይቀር ሲዘላብዱ በአገር አስቀልዱ ብሎ ወያኔን ታገለ እንጂ የወያኔ ተከታይ ወይም ተኮልኳይ መሆንን አልመረጠም። እነገሌስ በዚህ ጊዜ የት ነበሩ የሚለውን ወሳኝ ጥያቄ መልስ ስንሰጥ የግለሰቦችን ሆነ የኃይሎችን እውነተኛ ታሪክና አስተላለፍ በግልጽ መገንዘብ እንችላለን። ኢህአፓ ታገለ እንጂ፣ መስዋዕትነትን ከፈለ እንጂ፣ ወያኔዎችና አዲሱ ሹም እንደሚለው ህዝብ አላስጨረሰም። ህዝብ ጨራሾቹ ጠመንጃና ስልጣን የያዙት ሆነው ሳለ ሰለባቸው ለምንስ ይወቀሳል? ኢህአፓ ደርግንም ወያኔንም ታገለ እንጂ ለስልጣን ፍርፋሪ ሲል ለሆዱ በሚል ከነሱ አላበረም። ስለዚህም በወያኔ ጡጦ ያደጉ ማናቸውም ዛሬ ሊወቅሱት ሆነ ሊተቹት የሞራል ብቃት የላቸውም። ኢህአፓ ለህዝብ እኩልነት፣ ለሴቶች መብት፣ ለእምነት መብት ታገለ እንጂ ሁሉን ሊጨፈልቅና በሃይማኖት ሊደራጅና ድጋፍ ሊያገኝ ዘረኝነትን ሊያስፋፋ አልጣረም፣ አልታገለም። እናም እንደዚህ ሊሉ የሚችሉት ዛሬ ሹሞቻችን አይደሉም። በክፋትና ተንኮል የተጠነሰሱ መፈክሮችንና አቋሞችን ይዞ የተነሳ ሳይሆን ኢህአፓ ያነገበው መፈክር ትናንትም ዛሬም ኢትዮጵያዊ፣ ጥያቄው የሰፊው ህዝብ መሆኑና ሆኖም መቆየቱ በህዝብ የተመሰከረለት ነው። ስንቶቹ ሌሎች ናቸው ይህን ማለት የሚችሉና ሀቅ ነው ተብሎም የሚመሰከርላቸው? ኢህአፓ ለሻቢያም ሰግዶ አገርንም ህዝብንም አሳልፎ አልሰጠም፣ ለጠቀም ሲልም ለወያኔም ለአሜሪካም እጃል ሰጠም። ይህን ሁሉ ዳግም ማስረገጥ ያስፈለገው በቀናው አቋምና መንገድ ላይ ያልነበሩትና ዛሬ በለጥ የቀናቸው ጉዶች አላግባብ ሲከሱት ሊወነጅሉት ተነስተው በማየታችን ነው። የትናንት ወያኔዎች መስራች ሆኑ ካድሬዎች የወያኔ ተስፋፊነት አቀንቃኞችና ደጋፊዎች ዛሬ ተቃዋሚ ተብለው ተሞሽረው አሁንም በሚጠሉት ህዝብና ድርጅት ላይ ሲያቀረሹ እየሰማን ነው። ያባ በነበረው አቅም ሱዳንን ተጋጥሮ መሬት አላስቆርስ አለ እንጂ የሀገራችንን መሬት አለማቋረጥ ለሱዳን በክህደት አልሰጠም። ከጠላት ጋር መቼም ሊቆራኝ ከጅሎ ቀርቶ አስቦም አያውቅም። ዛሬ ዜጎች ውሉን በየምክንያቱ ስተው ለምን ለአዲሱ ሹም ድጋፍ አትሰጡም ሊሉን ለቃጡት በተቻለ መጠን አቋማችንን ለማስረዳት ጥረናል። አዲሱ ሹም ህዝብ የመረጠው ሳይሆን የህዝብን ትግል ለማደናቀፍና ወያኔን ከጥፋት ለማዳን የመጣ መሆኑን ስለምናውቅ አደናገርን ከመረጠው ጋር አብረን መሰለፉን መቀበል አልቻልንም። ለምን በሚለው ላይ በተደጋጋሚ ያስረዳን በመሆኑ እዚህ ላይ መዘርዘሩን ባንፈልግም በቀጥታም ሆነ ባለን መንገዶች ለሹሙም ለራሱ ቢሆን እውን ለህዝብ ቆም ያለው ካሉ ምን ማድረግ እንዳለባቸው ነግረን ነበር። ያፋ በይፋ መድረኩ ከሚታየው ባሻገር በራሱ መንገድ ሊደበቁ የሚሞክሩትንም ጉዳዮች የማወቅ ችሎታ እንዳለው መርሳትም አይገባም። ማንኛውንም ፖለቲከኛ ወይም ቡድን በተግባሩ እንጂ ስለራሱ በሚያወራው መደምደም አይቻልም። ይህ የፖለቲካ ሀሁ ነው። በአዲሱ ሹም ጫማ ስር ሲወድቁ እያየን አልሰገዱም አከበሩ እንጂ ወዘተ ልፈፋ የሚያዋጣ አይሆንም። ወደ ቁም ነገሩ ስንመለስ አዲሱ ሹም የዋናዎቹን ወያኔዎች አቋም በመከተል ኢህአፓን የለም በሚል ፖለቲካ ሊያገል ከመሞከሩ ባሻገር የሚያውቀውን የኢህአፓ አስረኞችን ጉዳይ ላለማንሳት ወስኖ አሁንም አጣራለሁ ከማለት ሊያልፍ አልቻለም። ኢህአፓ አንድና አንድ ብቻ መሆኑን እያወቀ በዋሽንግተን ዲሲ ስብሰባው አንጃዎችን በኢህአፓ ስም ጋብዞ ከድርጅቱ ከወጣ 10 ዓመት በላይ የሆነውን ሽማግሌ ሲያዋርደው እንደነበረም ያልታዘበ የለም። የማያውቁና ሌላም ምክንያት ያላቸው ድርጅቱ አዲሱን ሹም እንደደገፈ አስመስለው ሊያሰራጩ ሞክረው ባጭሩ ተቀጭቷል። ያባ ከዚህ እይታ ተደብቆ ከሹሙ ጋር የሚያደርገው ውይይት ባለመኖሩ ከሁሉ ድርጅቶች ጋር ስለ ሽግግር ሂደት ለመወያየት ዝግጁ ሆኖ ተገኘ እንጂ በግል ድርጅት ጥቅም ደረጃ ከሰውየው የሚያቦካው ምንም አጀንዳ እንደሌለ ግልጽ አቋሙን አስተምቷቸዋል። ለማጨብጨብ ሳይሆን የህዝብን ፍላጎት ለማሟላት ለሚደረግ የቁም ነገር ውይይት ድርጅቱ እምቢ ያለ አልነበረም። የስብሰባዎች ዓላማ ምን እንደሆነ ሹሙ በሚኒሶታ ያደረገውን ጉብኝትና ማን ደምቆ ባንዲራውን ይዞ እንደመጣ በገሃድ ታይቷል። ለምን አማርኛ ተነገረ ከማለት አልፈው የኢትዮጵያን ሰንደቅ ዓላማ አውርደውና ቀምተው የሚጥሉ ጸረ ኢትዮጵያ መንጋዎችን ነው ያስተናገዱት። ቅስማቸው ተሰብሮ የነበሩ ጠባቦችን እንዲያንሰራሩ አድርገዋል ብንል ስህተት አይሆንም። ሹሙ ማለትም በኢህአዴግ ማዕከላዊ አባልነት ለዓመታት የሰራው በግል ጠፍቶ የሚያነጋግራቸውና የሚመሳጠረው ከነማን እንደሆነ አይተናል። ለማንኛውም ለዋሽንግተኑ ራት ግብዣ ኢህአፓ እንዲገኝ የሚከተለውን ግብዣ ልከውልን ነበር። ለኢፒአርፒ ግንቡን እናፍርስ ድልድዩን እንገንባ በሚል መሪ ቃል ከጁላይ 26 እስከ 30 በአሜሪካ ጉብኝት የሚያደርጉት ክቡር ጠቅላይ ሚኒስትር ዶክተር አብይ ከኢትዮጵያ ተፎካካሪ ፓርቲዎች ተወካዮች ጋር በዋሽንግተን ወተርጌት ሆቴል በሚያደርጉት ስብሰባ ላይ እንዲገኙ በክብር ተጋብዘዋል። ጠቅላይ ሚኒስትሩ ከፖለቲካ ፓርቲዎች ጋር በሚያደርገው ውይይት ድርጅቶ መሳተፍ እንዳለበት እናምናለን። ኢፒአርፒ በኢትዮጵያ ኤምባሲ በኩልም ይህን በአስተባባሪዎቹ በኩል ጥያቄ ስላላቀረበ እና ግንኙነት ባለመኖሩ ምክንያት አድራሻችሁን ስላላገኘን የመጀመሪያ የአቅራቢነት ጥሪ መላክ አልቻልንም። በዚህም መሰረት ካለን የጊዜ እጥረት አኳያ ለሌሎች ፓርቲዎች የተሰጠውን ለሶስት ደቂቃ የማቅረብ እድል እናንተ ማግኘት ፈታኝ በመሆኑ በታዛቢነት ሁለት የአመራር አባላት እንዲሳተፉ ተጋብዘዋል። ነገር ግን የዚያቸውን የማይተከሙ ፓርቲዎች ይኖራሉ ተብሎ ስለሚገመት እንዲሁም ጠቅላይ ሚኒስትሩ ተጨማሪ ሰዓት እንዲፈቅዱ ስለምንጠይቃቸው የማቅረብ እድል ይኖራል ብለን እናምናለን። በመሆኑም በሚከተሉት ርዕሰ ጉዳዮች ላይ ለሶስት ደቂቃ ለማቅረብ እንዲዘጋጁ እንመክራለን። ወይም ደግሞ በጽሑፍ ፕሪንት ተደርጎ የሚመጣ ሐሳብ ካቀረባችሁም በቀጥታ ለጠቅላይ ሚኒስትሩ እንዲደርስ ይደረጋል። በአጠቃላይ በሚከተሉት ዋና ዋና ሐሳቦች ላይ እንዲያጠነጥንና ከተጠቀሱት ሐሳቦች ውስጥ በከፊል መርጦ ወይም በሙሉ መዳሰስ ይቻላል። አንድ የብሔራዊ እርቅና አገራዊ መግባባት አስፈላጊነት፣ ሁለት ኢትዮጵያን ዴሞክራሲያዊ ማድረግ፣ ሶስት ፍትህና ፍትሃዊነት በኢትዮጵያ ናቸው። ለደህንነት ሲባል ከአንድ ፒኤም ጀምሮ በስብሰባው ቦታ ፎቶ ያለው ህጋዊ መታወቂያ ይዘው እንዲገኙ እናሳስባለን። ታዛቢ መናገር አይቻልም። ምናልባት ከተቻለና ክብርነታቸው ጊዜ ከጨመሩልን ለሶስት ደቂቃ መናገር ትችሉ ይሆናል። ያውም መናገሪያው ርዕስ በቀድሚያው በእነሱ ተወስኖ ተባለ እንጂ በራስ ግብዣው ግርግር ሹሙ ብዙ ሳይጠየቅ ከሩቅ ቦታ የመጡትንም ዘግቶ ባስቸኳይ ነው ጥሏቸው ሄደው። በዚህ ሁኔታ ተገኝታችሁ ለሹሙ ፕሮፓጋንዳ መሳሪያ ሆኑ የሚለን ይኖራል። ያውም አንድም የኢሃፋና ሌሎችም የፖለቲካ እስረኞች ከእስር ሳይለቀቁ። ሚኒሶታ ተደምርን ያሉ ኢትዮጵያውያን የሀገራችንን ሰንደቅ ዓላማ ሲጣልና ሲዋረድ ማየት ተገደዱ እንጂ ውርደትን ደገፉ እንጂ ምን አተረፉ? ክህደት የለመደባቸው ወራዶች አዲሱን ሹም ሲያወድሱ ተሰሙ እንጂ ህዝባችን ለሚሉት ምን ጥቅም አስገኙ? በዚህም በዚያም ግን ጸያፍ ጠባብነት ቀን ወጣለት ሊባል የሚገባ ነው። ተመልሶ ለጸረ ኢትዮጵያ ኃይሎች መድረክ መስጠት፣ በህዝብ ላይ ሊጨፍሩና ጸረ ኢትዮጵያ ጸረ አማራ ጸያፍ አቋማቸውን ያንጸባርቁ ዘንድ እድል መስጠት፣ ለአማራ አልቆለታል ኃይሎች መሳሪያ ተባባሪ መሆን፣ ጸረ ኢትዮጵያ ኃይሎች ይውደሙ፣ ጸረ ወያኔ ትግላችን ተፋፍሞ ይቀጥል፣ ጠባብነት የተወገዘ ይሁን። አርሶ አደር ሚሊሺያ ሆኖ ገበሬ የሚሆነው ታጋይ ሁን ተብሎ ሰርቶ አደር ጃልሜዳ ለልመና ኑሮ የለውጥ አጉል ተስፋ ዳንሲሉ ተሰርቶ ይበላደም መፍሰስ አላቋርጥ ብሎ ያገር ህልውና ገበጣ ጨዋታ ተጠሩ የሰው ነፍስ ሲጣል የሚፈነዳ እንዳንሞት ተዋርደን ስንዋረድ ሞተን አለናንላለን ሀገር አልባ ሆነን። እናቴ ኦሮሞ አባቴ አማራ አጎቴ ጉራጌ አያቴ ካድዋ የልጄ ባል ጉምዝ የሱም አባት አገው አገውም ድብልቅ ከዚህም ከዚያም ያለው ደማችን ሲጣራ ኢትዮጵያዊ ሆኖ ለነመለስ ለንጮ ለጠራ ፈላጊ የማጠግብ ከቶ ዜግነት ተነፍገን ጊዜ ተለውጦ እንዳንሞት ተዋግደን በውርደትም ሞተን አለና እንላለን በክልል ተቆርጠን። የታሪክ መጽሐፉ ይዘቱ ቢቃና ሉል ራስ ሳይሆን ተራው ምንነሳ ምን ድንጋይ ጠረበ ንጉስ ላሊበላ ገባሩ እንጂ ነው ፍዳውን ይበላ። ምኒልክ አድዋስ ብቻውን ተዋጋ ዮሐንስ ብቻ ነው የሞተ መተማ። የታሪክ መጽሐፍ ይዘቱ ቢቃና ታሪክ ሰሪ ዋና ያተብየው ተራ የሰራው ሰው ታሪክ ያጣው ጸሐፊ ነው ለመሰራቱማ ታሪክ እኮ እሱ ነው። እንዳልሞት ተዋርደን በውርደት ግን ሞተን አለና እንላለን ታሪክ ተቀምሰል። የሌባ አይነ ደረቀ ሰርቆ ሰው ይከሳል ጅራፍ ገርፎ ገርፎ እሱ ራሱ ይጮሃል። ሰው ቀርቶ ዝም ባይገል መንግስቱ ኃይለማርያም ቀሽብር ሲካሄድ ገብቶ ነበር ገዳም። ወያኔም ነው አሉ አንድነት ፈላጊ ዘረኛ ባሉኝ ባይገንጥሎ ገጣሚ የሆነውን ሆኖ አሉን ኩኝም ባይበስቶ ገሎ እየጣለ የሞት አልቃሽ ሞልቶ የቃል ኪዳን ክብሩ ዋጋውም ረክሶ ባምባገነን ዘመን ውሸት ብቻ ነግሶ እንዳንሞት ተዋርደን ውርደቱ ጨርሶን ገለው ሲያለቅሱ አለና እንላለን ሰብኖ ነግሶ ሳለ አጤ ምና ጠፉ በፊዳል ጨለማ ክብሪቷን የጫሩ የምርቶቹ ትራት የጥፋ ይውደም ያሉ ለአገር ለህዝብ ለው መጽዋት የሆኑ ጉባኤ አዲስ አበባ ቻርተር ፊርማ ሲባል ያሉ ውርደት ወግድ ገንጣ የጥፋ ይጣል በጎጥ መደራጀት ፈሊጥ ሆኖ ሲቀርብ ያሉ ጥበት ይጥፋ ኢትዮጵያችን ትቅደም ዛሬም እንደ ትላንት ሲመተሩ ስናይ እንዳንሞት ተዋርደን በውርደትም ስቃይ አለና እንላለን ካፈት ሳንለያይ ውጠት ሳይቦጭ ቀን አኮርማጅ ሳይገርፈን ወፌላላ ሳንቀም ስሳቱ ሳይጠርሰን በቶርች ፌላለም ሳናልፍ ስንስቃይ ባረመኔዎች እጅ ልካችን ሳይታይ እንዴት እንፈርዳለን በተገኘ ደክሞ በቃኝ ብል ቢወድቅ ቢጎዳም ጠቁሞ በኋላ ታመች ይፈራል እሳት ሲጠመድ ሲያዝ ግን የሚመጣ ማአት እንዳንሞት ተዋርደን በውርደት ግን ሞተን አለን አንላለን በድል ሆነን አልቀን ሳይጠይቅ ተወልዶ ለስቃይ ተዳርጎ ሕፃን ልጅ ዋይላል ድንገት ነቢይ ሆኖ ኢትዮጵያዊ ባዩም በትንክት ተከሶ ለሞት ይዳረጋል መልሶ ቀልሶ ፍቅር ይስፈን ባሉ ለሰላም በቆሙ ጦረኛ ተብለው በጦር ተወጉ የደስታ አልማችን መከራን ቀፍቅፎ ዝምታ ጫጣታ ሐዘን ደስታ ሆኖ ፀሐይ መሬት ወርዳ ብርሃንን ፍለጋ ተኩላ ቤተ መንግሥት በግ ወደ በረሃ እንዳንሞት ተዋርደን በውርደትም ሞተን ቅጣም ባሉ ጠፍቶን አለና እንላለን ሚሊዮን ህልሞችን በቅዠት አፍነን ማለም ደፋሪውን በፋንጃ ዘልዝለን እንባ ማንቢ አይኖች ከፋብሪካ አምርተን የተስፋ ጧፍ ለኳሽ እጆች ቆርጠን ጥለን ከእያንዳንዲቷ ልብ ፍቅርን በጥል ገድለን የቂም በቀል በሬን ጠዋት ማታ ጠምደን መቃብር ቆፍረን ዘረኝነት ዘርተን ክፍፍል ጦርነት ሬሳ አምርተን የማይካደውን ታሪክ ፍቀን ክደን ለምን እንዴት ባዩን ካሪዮስ ጀምረን ማንም ላይሮጥ ሽባ ሁሌም ተጠላልፈን ወደ ፌዝን ትተን ወደ ኋላ ወድቀን ከራስ ጋር ማውጋቱን ዝምታንም ፈርተን አለና እንላለን በቁማችን ሞተን እንዳንሞት ተዋርደን በውርደቱ ሞተን